ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መስከረም 29 ቀን 2012 ዓ.ም ተመረተ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ዘረኞች ለውጥን ገና ዘንቦ ተባርቆ ያደርጋሉ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዲሞክራሲያ 45ኛ ዓመት ቁጥር 1 የነሐሴ 2011 የመስከረም 2012ን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና። ባለፉት ቀናት በታጣቂዎች በደረሰ ጥቃት ጸጥታው ደፍርሶ የነበረው የማዕከላዊ ጎንደር ዞን በአሁኑ ወቅት የተሻሻለ ቢሆንም አሁንም ውጥረት መኖሩ ተነግሯል። የዞኑ ኮሙኒኬሽን ጽህፈት ቤት ለዜና ምንጮች በሰጠው መረጃ ግጭቱ በተነሳባቸው አካባቢዎች መካከል ቢያንስ በሶስት ወረዳዎች የማህበራዊና የኢኮኖሚ እንቅስቃሴዎች የቆሙ መሆኑን ገልጿል። እንቅስቃሴው የተገደበባቸው ሶስት ወረዳዎች ጭልጋ ነባሩ፣ በቀማንት የራስ አስተዳደር የተከለለው ጭልጋ አዲሱና የአይከል ከተማ አካባቢ ናቸው። በዚህ አካባቢ የተፈጠረውን ችግር ለመቅረፍ ተሽከርካሪዎች በመከላከያ ጦር ታጅበው በቀን ሁለት ጊዜ ጠዋትና ማታ ከመተማ ወደ ጎንደር ወይም ከጎንደር ወደ መተማ የሚጓጓዙ መሆናቸው ተነግሯል። በሶስት ወረዳዎች የህዝብ ትራንስፖርት አገልግሎት ሙሉ በሙሉ የተቋረጠ መሆኑም ታውቋል። ሐሙስ ጋዜጠኛ ኤልያስ ገብሩ ስንታየው ቸኮል መርከቡ ኃይሌ፣ የብርጋዴር ጀነራል አሳምነው ጽጌ ባለቤት ወይዘሮ ደስታ አሰፋና ሌሎች ፍርድ ቤት ቀርበው ፖሊስ ምርመራውን እንዳልጨረሰ በመግለጹ ተጨማሪ ጊዜ ተፈቅዶለታል። አሁንም ገዢውን ክፍል እያገለገለ ነው የሚባለው ፍርድ ቤት ፖሊስ የጠየቀውን የ28 ቀናት ተጨማሪ ጊዜ ፈቀደ ሲሆን፣ ያለምንም ጥፋት በእስር እየተንገላቱ ያሉትና የዋስትና መብታቸው የተነፈገው እነዚህ ዜጎች ፍትህ ማጣታቸው በርካታ ዜጎችን አስቆጥቷል። በጅጅጋ ከተማ የተሰበሰቡት የሶማሌ ወጣቶች ፌዴሬሽን አባሎች የኢትዮጵያ አየር መንገድ በኢትዮጵያ ሶማሌ ማህበረሰብ አባላት ላይ የሚያደርገውን ያቀጣጠርም ሆነ የዋጋ ልዩነት ፖሊሲ አውግዘው ለ72 ሰዓታት የአውሮፕላኑን አገልግሎት ላለመጠቀም የወሰኑ መሆናቸው ታውቋል። የኢትዮጵያ አየር መንገድ ለፓይለትነትም ሆነ በሌሎች የአየር መንገዱ ስራዎች ኢትዮጵያ ሶማሌዎችን ላለመቅጠር እየወሰደ ያለውን እርምጃ አጋልጠው ናጃህ መሐመድ ጋራድ ለኢትዮጵያ አየር መንገድ አቪዬሽን አካዳሚ ያስገባው ጥያቄ ተቀባይነትን ካገኘ በኋላ እንዴት ሳይቀበሉት እንደቀሩ በምሳሌ መልክ ቀርቧል። በዚህ ጉዳይ ላይ እስካሁን ከአየር መንገዱ የተሰጠ መግለጫ የለም። በመጨረሻም የግብጽ ፓርላማ የአባይን ግድብ አስመልክቶ አዲስ ኮሚቴ ማቋቋሙን ሚድል ኢስት ሞኒተር የተባለው የመካከለኛው ምስራቅ ጋዜጣ ዘግቧል። ፓርላማው ይህን ኮሚቴ ያቋቋመው በቅርቡ የአባይ ግድብ ላይ የተደረገው የሶስትዮሽ ውይይትን በሚመለከት የጠቅላይ ሚኒስትሩን ዘገባ ካዳመጠ በኋላ ነው። ጠቅላይ ሚኒስትሩ ፓርላማ ባደረጉት ንግግር ኢትዮጵያ የአባይን ግድብ በውሃ ለመሙላት የምታደርገው እንቅስቃሴ ተቀባይነት የለውም፣ የተግባሯ የተደረሰውን ስምምነት የሚጥስና በቀጠናው ላይ አለመረጋጋትን በመፍጠር አሉታዊ ተጽዕኖ ያስከትላል። ኢትዮጵያ 630 ሚሊዮን ኪዩቢክ ሜትር የዝናብ ውሃ ታገኛለች፣ ግብጽ ግን በውሃ እጥረት አጣብቂኝ ውስጥ ወድቃለች። የናይል ውሃ ጉዳይ ለግብጽ የህይወትና የሞት ጉዳይ ነው። ግብጽ በአባይ ላይ ያላትን ጥቅም ለማንም አሳልፋ አትሰጥም። በአባይ ላይ ያለንን መብት ለመከላከል ኃይሉም ቁርጠኝነቱም አለን ብለው ከዛቱ በኋላ የዓለም አቀፍ ማህበረሰብ አባላት ሁሉንም ወገኖች የሚያስማማ መፍትሄ እንዲያፈልቅ ጥሪ አድርገዋል። በፓርላማው ውስጥ የተቋቋመው ልዩ ኮሚቴ ከፓርላማው የውጭ ግንኙነት፣ ከአፍሪካ ክፍል መከላከያና ከጸጥታ ኮሚቴዎች የተውጣጣ እንደሚሆን ተነግሯል። ለዛሬ ያጠናቀቅነው ዜና በዚሁ ይጠቃለላል። ዘረኞች ለውጥን ገና ዘንቦ ተባርቆ ያደርጋሉ። ደግሞም ልበደረቆች ናቸው። ጨካኝ አረመኔዎች፣ አቴቲያም ዛራሞች። በኢትዮጵያ ዲሞክራሲ ተረተረት ከሆነ አመታት አልፈዋል። የህዝብን ዘላቂ የዲሞክራሲ ምኞት ድርጎችና ባንዳ ምሁራን ወያኔና ተለጣፊዎቹ የሹሞቹ መንጋ ተጻረውታል። በተለይም አሜሪካ ዛሬም አማራውን የሚሰድቡት እነ ኮሆን ያማሞቶ። ቀደም እንዳልነው ሰፊው ህዝብ ውስጥ ስር ያልሰደደ ህዝብ አርሞ ቆጥቁቶ ያላሳደገው የህይወት እስትንፋሱን እፍ ያላለበት የርዕዮት ያስተሳሰብ የዲሞክራሲ የሰላም ተክል በጊዜያት ውስጥ ጫሽቶ ጠውልጎ ለህዝብ ሰቀቀን ሆኖ ከመጥፋት በስተቀር ሊያብብ ሊያፈራ አይችልም። ዘረኝነት ጸረ ኢትዮጵያ ነውና ህዝብ አይፈልገውም አይደግፈውም ነውና የጠላውም ያወገዘውም ነውና ሐቁ ዛሬ የናጠጠ ቢመስልም ነገ ተኖ የሚጠፋ ነው። ብዙሃኑ የኢትዮጵያ ህዝብ ኦሮሞው፣ አማራው፣ ወዘተ ኢትዮጵያዊ እንጂ ዘረኛ አይደለም። ይህን የምንለው ግን ከዘረኞቹ ተከላክለን እውን ልናደርገው የምንችለው በቆራጥነትና በህብረት ትግል መሆኑ መዘንጋት የለበትም። ጽንፈኞቹ በቀደሉት ቦይ ፈሰን በህዝብ መካከል ጥላቻን በጅምላ ማሰራጨትን በመራቅ ፈንታ ከተያያዝ ነው ህዝብ ፍቅር አንድነቱን ኢትዮጵያዊነቱን እንዲያስረግጥ መታገል ሲኖርበት በተጻራሪው ነጎድ ማለት ነው። የህዝብን ማንነትና መብት ከኢትዮጵያዊነት አጠር ውጭ ፈለጋም ከንቱ ነው። ኢትዮጵያዊነታቸውን ያጸደቁት ሲጠቁ ከጎናቸው መቆም አለብን። አፋሮች በጅቡቲና በሶማሊያ ሲጠቁ፣ አማራው በወያኔና ገርባዎች ሲፈጅ፣ ጌዲዮ በግፍ ሲፈናቀሉ፣ አዲስ አበባ ማንነቷ ሲካድና ህዝቡን በሚሊዮን ደረጃ ሲፈናቀል ከጎናቸው መቆም ግዴታችን ነው። ትግሉ የሚሰምረው በተጨባጭ ትግል እንጂ ስለ ትግል ወሬና ሁካታ በማብዛት አይደለም። ከወሬው ቀነስ ከትግሉ ጨመር ነው መፈክሩ። በጽንፈኞቹ አገዛዝ ለውጥ ሱሚ ነው ማለት እንችላለን። ሁሌም ገና ዘንቦ ተባርቆ የነገ የተነገ ወዲያ ላም አለኝ በሰማይ አይነት መሆኑን ምንም ጥርጥር የለውም። ሹሞቹ የነበረውንና ህዝብ የጠላውን ሊቀጥሉ ወጥነው የመጡ ናቸውና ከመጀመሪያው መሰረታዊ ለውጥ የሚባለው ቀፏቸዋል። ስርነቀል ለውጥ ማለት ጥፋትን ቀውስን መጋበዝ ነው ብሎ ሹሙ ሊተረጉምም ሞክሯል። ሳይድንቆርና አቶት ሳይሆን ስርዓቱን መቀየር በእቅዳቸው ደብተር ውስጥ ስላልነበረም ነው። ምርጫቸው ለውጥ መጣ ብሎ መሸወድና ማደናገር ሆኖ ይኸው አገራችንን ለጥፋት አጋልጦ ህዝብ ጎድቷል። የማስታወስ ችሎታችንን ዝቅ አድርገው ባይገምቱ ይሻላቸው ነበር። እነሱ የመቶ ዓመት በፊት የነበረውን እናስታውሳለን እያሉ በዚያው ሐሰታቸውን ሲጠርቁ እኛ ከዚያ የቀረበውን እንድንረሳ ባይጠብቁ ደግ ይሆናል ልንላቸውን ፈልጋለን። ዛሬ የኦሮሞ ህዝብ ተበቃና ተቆርቋሪ ነን የሚሉት ተላንት ሚናቸውና አቋማቸው ብልሹና ጸያፍም ነበር። የመጫቱ ለማተገል ጊዜ ድራሻቸው አልነበረም። ደርግ ሲመጣና ሀገር ወዳዶች ይህን ፋሽስታዊ አገዛዝ ሲፋለሙ እነሱ ከደርግ ጎን ቆመው የባንዳ ካባት ልቀውና የቀበሌ ከፍተኛ ሹም ሆነው ሲያስሩና ሲገርፉ እንደነበሩ ምስክር መልቷል። ገላሳ ዲልቦ ኋላ የኦነግ መሪ የሆነው በከፍተኛ ሹምነት መራራ ጉዲናን እንዳሰረው የሚመለከተው ራሱ አጋልጧል። ከደርግ ጋር ከሰሩና መሮጥ ከተገደዱም በኋላ ከሻቢያና ወያኔ ገጥመው ያሶሳን ያማራን ፍጅት ከሻቢያ ጋር ሆነው ፈጽመው ኢትዮጵያዊ አይደለንምና ከኢትዮጵያ ድርጅቶች ህብረት አናደርግም ብለው ተፈጠመው መከራማቸው አይረሳም። ወያኔ ለስልጣን ሲበቃም 12 በርጩማ ተሰጥቷቸው ምንም እንኳ ኦህዴድ ብሎ ወያኔ ተረጣፊ ፈጥሮ ያዩ ለወያኔ ሰግደው ገብተዋል። ለንጮለታም ወደ አስመራ ሄዶ ኢትዮጵያ ለፈጸመችባችሁ ግፍ ይቅርታን ጠይቃለን ሲል አገርና ህዝብን አዋርዷል። ወያኔ ካገሩ ጡ ሲላቸውም በሻቢያው ኃይሌ መንቆሪዮስ አቅራቢነት መለስን በእንባ መሰናበታቸውንም እናስታውሳለን። ወደ 20,000 አባሎቻቸውን አስይዘው ከወያኔ በቆዩበት ጊዜ በደኖን አሰቦትን በደቡብም በወለጋም አርባ ጉጉን ወዘተ ፍጅቶች ቀስቀፈው ቆሻሻ ታሪክ እንደጻፉ ግልጽ ነው። ከሼክ ጃራ የያኔ ባለምንጫ ጋር ሆኖ ባሮቱም ሳን ያስገደለው ለንጮለታ ነው የሚለው ክስ በቀላሉ መቼም ይታለፈ ሆነ። ከዚያ ራሳቸውን ወደ አስመራ አስግዘው ኢሳያስ አፈወርቂን ሲያገለግሉ ከባከኑ በኋላ ሹሙ ሲሰየም ያው ጸያፍ ዘረኛነታቸውን ይዘው ወደ አገር ተመስልሰው የግፉን አገዛዝ አዛዥ ቃኝ ሆነዋል። መቼ ነው ለኦሮሞ ህዝብ ጥቅም የቆሙት? ዛሬም የግፍና የጥላቻ ቁቶች ነፍሰ ገዳይና ዘራፊ መንጋ እንጂ ለኦሮሞም ሆነ ለሌላውም ህዝብ የሚበጅ ነገር እየሰሩ አይደሉም። ባጭሩ የቸከና ቀጀት የሆነውን የመገንጠልና ባዕድነን ፈሊጥን ይዘው በህዝብ ላይ ጥፋትን ሊያመጡ በመቅበዝበዝ ላይ ናቸው። የዚሁ ሂደት ሁሉ አካል ሆነው 28 ዓመታት ያሳለፉት ሹሞቹና መንጋው ነው። የለውጥ ደንቃራ እንጂ ለውጥ አምጪ አይደሉም። ሁሉም ነቅቶባቸዋል። አፋቸውን በከፈቱ ቁጥር ሁሉ ጊዜ አገር ያደነቆሩ ራሳቸውን አጋልጠዋል። ሰፊውን ህዝብ ነፍጠኛ ብለው ከመዝለፍ ባሻገር ነፍጠኛውን ሰበር ነው ሲሉም ተደምጠዋል። ነገሩ አዲስ ያልሆነው ይህን ሲሉ አማራና ኦርቶዶክስ ሃይማኖትን አከርካሪያቸውን ሰበር ነው ብለው ወያኔን በከንቱ ሲፎክር ሰምተን ስለነበር ነው። ዘረኞቹ ዛሬም እንደ ወያኔ አማራውን ኢትዮጵያን የኦርቶዶክስ ሃይማኖትን ሊያጠቁ ተነስተው ሊሆንላቸው አልቻለም። ወደፊትም ነፍጠኛ ያሉት ምሳቸውን ሲሰጣቸው ይበልጥ የሚረዱት ይሆናል። ከሞቱ ስንት ዓመት ያለፋቸውና በጊዜያቸው አያሌ ገንቢ ሥራ ከናውነው ያለፉት አጤ ምኒልክ ላይ መረባረብ ማወቅ ሳይሆን ድፍን ራስ መሆን መደንቆርና ዝቅተኛ ስሜትን ማንጸባረቅ ነው። ወዶ ገባዎቹም ዘረኞቹን በጥፋታቸው ቢያጅቡም ያለውን ጥበትና ጽንፍ የለም እስከማለት ቢደርሱም ያሞገሱት ሹም በመርጫ ህግ ሽፋን ከመጪው የመርጫ ባልታግዶ የበይ ተመልካች መሆናቸውን አርድቷቸዋል። ለጉዳዩ ተጠያቂ የሆኑት ሹሞቹ መሆናቸውን ማመን መቀበል አቅቷቸው በብሔርና ሃይማኖት መስፈርት የተሾመቸውን ሲዘልፉ ተደምጠዋል። ለውጥና ሹሞቹ ለየቀል ናቸው። ዘረኛ አገዛዝን መቀጠል ተረኝነትን ማጥለቅ ለውጥን አያበስርም። መንጋው ስግብግብ በመሆኑ የኬኛ ኬኛን ቀረርቶ ልከቢስ በሆነ ደረጃ እያናፋ ህዝብ ወዶ አይስቁ እያለበት ነው። ባቦሬ የሚቀዳ ኢ ታሪካዊ ልፈፋቸው አስገምቷቸዋል። ኩራታቸውም የድፍድፍና ሽሮ አይነት እንጂ የጀግናና በሐቅ ኩሩ ሰው ኩራት እንዳልሆነም ተጋልጧል። ፍተሻ በገቢር ቢጠናከር ማለትም በትግል ቢለበለቡ ያልታጠቀ ህዝብ ላይ መንጋ መሆን ችሎታቸው ምንም እንደማይጠቅማቸው ማሳየት ይቻላል። ግፉ ሲበዛ ዋይ ዋይታ ወንጀላቸውን አያቆመውም። መንጋ ቀስሞ የሚሰበረው ቅጣቱን ሲያገኝ ብቻ ነው። አፈናቃዩንና ወንጀለኛውን ተመልሶ መንግስት ብሎ እርዳን ብሎ መነጠፉ ደጀንን ያክል ጅልነት ነው። በኢትዮጵያ መንግስት ማለት መርዘኛ ጨቃሹም ማለት ከሆነ ዘመን አልፏል። መንግስት የለንም ጨቋኝ ገዢዎች እንጂ። ወንጀል ፈጽመውብን እነሱ መንጋውን እንዲያስቆሙ መለመን ከባድ ስህተት ነው። ህዝብ ባለምንጮቹ ይቀጡ ለወንጀላቸው ለፍርድ ይቅረቡ ማለቱን ሹሞቹ ያውቃሉ፣ ግን አልሰማንም ብለው ወንጀለኞቹን አቅፈው ቀጥለውብናል። ፍትህን አምጪ ህዝብ ራሱ መሆን አለበት ማለት ነው። ዳኛም ቅጣት ወሳኝም እርምጃም ወሳጅ ህዝብ ራሱ ነው። ህዝብ መደራጀት ማበርና ቆርጦ ለወሳኙ ፍልሚያ መነሳት አለበት። ይህ ከተደረገ ዛሬ እንጣጥ እንጣጥ የሚሉት ድራሻቸው ማይገኝ ዘረኞቹን የምናሸንፈው በሁለገብ ትግል ብቻ ነው። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም። ሰማዕትን በትግላችን እንዘክር። ኢትዮጵያዊነት ያሸንፋል።
ገና መቼ የታሪክ መቋጠሪያውን ውሎ እያደር ይበልጥ ይጠብቅ ይበልጥ ይከርሽ እንጂ እንደ ገልጡ ልቃቂት ይጎለጎል አይኑ ይጠፋ ይመስል ለምን እንላለቀ መላው ካጣ ደቀቀ። ለምንስ ሀገርን ያህል ታላቅ የገዘፈ እውነታችን ክፍላተ ዘመን ደርማሽ ሀቅ አይናችን ወደቀ እንል ሰነሰለ ጉልበት ከዳው ምንምነ። እስቴት እድሜ ተዘቅዝቆ ወግ ግብረ ገብር ቃን ቀርቶ ያልታሰበው ድንገት ቢሆን የነበረው ገደል ገብቶ የቡይ ማህሌት የሰረት ዜማ የአሰት አዋጅ እንቶ ፈንቶ ከዳር ዳር ምን ቢሰማ በትውልድ ትግል የሚደድር በአጥንት ደም እሳት የሚነጥር ሀገርን ያህል ንዑድ ነፃነትን ያክል በኩር ጸጋ እንደ ጉሊት ችርቻሮ በአንድ ቀን ኪሳራ አይዘጋም። በኪራይ ምላስ ተሳዳቢ ለከቴለሽ አንደበቱን ባበከተ የተዋራጅ ሐራራውን በተወጣ ሸቃይ ጮሌ የስድብ ዶፉን ባወረደ የዋህ ልብ ከመጥበስ ወዲያ በስጋት ስም ከዋልታዋ ምድር አትዘም ሰማዩም ዘቅ ጭንክት አይል ክፉ ቅዠት እውን ቢሆን ጎደሎ ቀን ሥራው ደርሶ አንገት ቢሰብር ዛሬን ቁልቁል አሳንሶ ነገን ቆርጦ በእልፍ ገዝፎ ከነጎዲያን ድል ከሚያደርግ ሁሉን አልፎ በጀግና ዘንድ በጀግኖች ልብ እንዳሻኝነት የረጅም ጊዜ ትልም በአንዴ አይጨበጥ ትብስብ ነው ወዲያው አይደረስ ግብ። እንደ አምሳ እግር ጉዞ እንዳስበረገገው ስንጥር ወቅቶ በአፍታ ሽንፈት ኩምሽሽ ማለት የሌለበት ነው ከቶ። መቼ አመፀን ከደጅ አድረን ዳገት ቆርጠን ዱሩን ዘልቀን እሾህ ክሮችት መቼ ወቅቶን መቼ ደምተን መቼ ደክሞን በረሃብ ጥማት በታረዘ መንፈስ ሥጋ ከአያት አባቶቻችን ሲነጻጸር በአካል እንግልት ዋጋ ምኑ ከፈልና ነው ኢትዮጵያን ለሚያክል እጹብ ጸጋ ተጋድሎን የምንፈራ መስዋዕቱን የምንሰጋ። ዛሬ ድንገት በቀን ክፉ ትውልድ ያዘመረው ባይጠርቅለት የተከለው ችግኝ አርጎ የገሞራ ፍሬ ባዝን ባይሰምርለት ቀይ ደጁ ተባይ ፈልቶ ሲመሰመት ከአምባገነን ሹም ዳረገው ከቀበታው ለመቋደስ ሊቅ ነው ያሉት ሲያጎነብስ ክብሩን አጥቶ ጫማ ሲልስ በከርሱ ጦስ የመለኮን ፖለቲካ ቅምጥ ገብሶ ግብሩ ሲረስ ሲያቅራራ ቢውል ህዝብ አባልቶ ባህል ገድሎ ታሪክ ሊያፈል ያንዘርጥ እንደው እንጂ መቼም መቼ የኩይ ልቡ ምኞት አይደርስ። እንደዋዛ የሚደረመስ አው ያለ ጅብ አጓራ ኢትዮጵያዊነት ከውርንጫ ቆዳ ተገርግዶ አልተሰራ። ኢትዮጵያዊነት እኮ ኢትዮጵያዊነት ያለ መንበርከክ ነው የጽንዓት ዲብ ድንቅ ዓላማ። ለነጻነት ልዕልና በክፉ ቀን መራር ፍልሚያ ደም ካጠለቀው የሳንጃ ጫፍ ተውለብላሪ ደማቅ አርማ። ኢትዮጵያዊነት እኮ ኢትዮጵያዊነት ድቅድቅ ክረምት በዳመና ፍንጥቅ እንዲል ጮራ ግላጭ አነጥነጥሎ በኩል ፈሳሽ ጥል እንዲገል ፍልቅልቅ ምንጭ ሁሉን ችሎ መራመድ ነው ድከዝና ሳይፈታ መታመን ነው የአገር እውነት የሀቅ አምላክ እስኪረታ። ቁጣ ጭኖ ከሚበርቅ ከልሰማይ ስር ብርቱ ሞገድ ከሚያላጋው ጠሊቅ ባህር ርቀት ገድሎ ጭፍላ ቆርጦ ካማን ወደብ መልህቁን እንደሚጠል ዘማች መርከብ ተስፋ ትግል ትግል ተስፋ ያደመቁት ያስቆለጁት በህብርድ ያይበገሬዎች መታወቂያ የኩሮች ብሩህ ቀንዲል ኢትዮጵያዊነት ነፃነት ነው ያሸናፊ ህዝብ መለያ የምቢባይነት ሽልማት ነው። እናም ገና ሳንወረውር ከጆቻችን አንዳይ ዘገር ከጋጥ ወጥቶ ፍረሳችን ጉባ ሳይዘን ልባችንን ያጣመነው ፍርሃት ይሙት ሽንፈታችን እርም ይውጣልን ሳንታጠቅ አንፈታ ሳንሟገት አንረታ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። አርባምስት ቁጥር አንድ በሽግግር ሂደት እንታደግ። ኢትዮጵያዊነት የረጅም ዘመን ባለ ታሪክነት የጀግንነት የልብ ሙሉነት አብሮ የመኖር የነጻነት ወዘተ መገለጫ ሲሆን ከሁሉም በላይ ደግሞ ኢትዮጵያዊነት ለሀገር ታዳጊነት ለወገን ተቆርቋሪነት ለፍትህ መቆም ለነጻነት መስዋዕት መሆን ባህላዊና ቁሳዊ ቅርስን ማቆየት ማለት ጭምር ነው። ይህ ማንነትም ነው በዓለም ታሪክ ኢትዮጵያዊነት የነጻነት ቀንዲልና የአይበገሪነት መገለጫ ሆኖ እንዲታይ ያደረገው። ኢትዮጵያውያን የሚታወቁት ሉዓላዊነታቸውን ለመድፈር ነጻነታቸውንና ክብራቸውን ለመግፈፍ በቃጡ የውጭ ወራሪዎች ላይ ብቻ ሳይሆን በአገራቸው ያገዛ ስርዓቶች ላይም ጭቆናና በደልን ግፍና ኢፍትሃዊነትን ጸንተው በመታገላቸው ጭምር ነው። ከላይ የገለጽነው የኢትዮጵያዊ ወኔና የትግል ስሜት ከጀግኖች እናቶችና አባቶች በመተላለፉ ያገርና የወገንን ፍቅር የተረዱ ለውጥ ፈላጊ የሆኑ የዘመኑ ወጣት አርበኞች የሚወዷትን እናት አገራቸውን ኢትዮጵያን ከውጭ ወራሪዎች ለመታደግ በዱር በገደሉ በመዋደቅ አጥንታቸውን ከስከሰው ደማቸውንም አፍስሰው አርበኝነታቸውን አስመስክረው ሉዓላዊት የሆነች አገር ለትውልድ አሻግረዋል። የፋሽስት ጣሊያን ወረራ ካከተመ ከ1933 ዓመተ ምህረት በኋላ የነበረው በተለይም ዘመናዊ ትምህርትን ለመቅሰም እድል ያገኘው አገር ወዳድ ወጣት ትውልድ ለፍትህ ከነበረው የጠለቀ ግንዛቤና ፍላጎት የተነሳ ያገሩና የወገኑ ችግርና ብሶት እጅግ ያሳስበውና ባፍላ ወጣትነት ዘመኑ ዘላቂ መፍትሄ ለመሻት የተለያየ ትግልን በመጠቀም እንቅስቃሴ ሲያደርግ የነበረ ፍትህና ፋቂ ትውልድ ነበር። የ1950ዎቹ የነ ገርማሜና ጀነራል መንግስቱ ንዋይ የመፈቀለ መንግስት ሙከራ የኤርትራ ነጻ አውጪ ግንባር መቋቋም የመጫነቱ ለማንቀስቀስ በጎጃም የነበረው የገበሬዎች አመጽ የወቅቱን የህዝብ ብሶት በተለያየ መልክ የሚያሳዩ ነበሩ። አርሶ አደሩ ላይ የተጫነው የመሬት ግብር አለመጠን መጨመር ግብሩን መክፈል የተሳነው አርሶ አደር መሬቱን መነጠቁና በ1955 ዓመተ ምህረት በተካሄደ የመሬት መለካት አዲስ ህግ መውጣቱ እየተብላላና እየተቀጣጠለ ለሚሄደው ብሶት ተጨማሪ ምክንያቶች ነበሩ። የጎጃም የባሌና የሲዳሙ አርሶ አደሮች አመጽን ለመግታት በወቅቱ የተወሰደው ወታደራዊ የኃይል እርምጃ የህዝቡ ትግል ይበልጥ እንዲቀጣጠል ምክንያት መሆኑ አልቀረም። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ሕይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየ የነበረው ግፍና በደል ከልክ በላይ መግዘፍ በላብ አደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ሕይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየ የነበረው ግፍና በደል ከልክ በላይ መግዘፍ በላብ አደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። በወቅቱ ተደራጅተው ይካሄዱ ከነበሩት የትጥቅ ትግልና የአርሶ አደሮች አመጽ እንቅስቃሴዎች ሌላ ከ1950ዎቹ አጋማሽ ጀምሮ በከተማም የሲቪል እንቅስቃሴዎች ተጠናክረው ነበር። በእነዚህ እንቅስቃሴዎች ውስጥ ተሳታፊዎች የነበሩት ያነሷቸው ጥያቄዎች በአብዛኛው ያጠነጥኑ የነበሩት በመብትና በኑሮ ውድነት ላይ ያተኮሩ ነበሩ። የአየር መንገድ አድማ በ1959ና በ1960 ዓ.ም የተደረገው የአውቶቡስ ሹፌሮችና የማተሚያ ቤት ሰራተኞች አድማ እንዲሁም በ1965 ዓ.ም የተካሄደውን የባንክ ሰራተኞችን አድማ ለአብነት መጥቀስ ይቻላል። ከታሳሱ መፈንቅለ መንግስት እንቅስቃሴ በኋላ የተከተለው የ1960ዎቹ ወጣት ትውልድ ለኢትዮጵያ አንድነትና ሉዓላዊነት ተጠብቆ መቆየት ቀናይ ፍትህና ፋቂ አምባገነን ገዢዎችን ተቃዋሚና ተሟጋች እንዲሁም ለውጥ ፈላጊ ለመሆኑ የትግል ታሪኩና ተግባሩ ምስክር ናቸው። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል ባንክሮ መጠየቅ እየጀመረ የአገሩን የቅርብና የሩቅ ሁኔታዎች ለመረዳት የአካባቢውንና የአፍሪካን ሰፋ አድርጎም የዓለም አቀፉን ተጨባጭ ሁኔታ ለማየት የሞከረ መሠረታዊ የሰው ልጅ መብቶችንና ፍላጎቶችን በውል የተረዳ ትውልድ ነበር። ያ ትውልድ እድሜውና ዕውቀቱ በፈቀደለት ደረጃ ከመመራመር አልፎ ዕውቀትና አቅሙ የፈቀደለትን ሁሉ ለማገናዘብ ተገቢውንም ትምህርት ለመቅሰምና በአግባቡም ለመፍታት ይቻላል የሚል ተስማሚ ንድፈ ሐሳባዊ መመሪያ ለማግኘትና የሚወዳት አገሩን ወደ ተሻለ ደረጃ ለማድረስ ቅን በሆነ አእምሮ የሚችለውን ሁሉ ለማድረግ ከልቡ ጥሯል። ለአገሩና ለሚወደው ሕዝብ ሲልም መከፈል የሚገባውን የሕይወት መስዋዕትነትም ከፍሏል። የአገር ወዳድ ትውልድ አገሪቱን ለውጭ ባለሀብቶችና ጎጂ ተልእኮ ለነበራቸው ባዕዳን ሚስዮናውያን ሚሽነሪዎች በሯን በርግዶ ሕዝቧን ለብዝበዛ ደህንነቷን ለአደጋ ያጋለጠ ኋላ ቀር ሥርዓትንና እንዲሁም በዓለም አቀፍ ደረጃም ተስፋፍቶ የሰው ልጅ እኩልነትንና መሠረታዊ የሰብአዊ መብትን በመጻረር ብዝበዛ ያካሄድ የነበረውን የቅኝ አገዛዝ አጥብቆ ሲቃወምና ሲታገልም የነበረ ብርቅዬ ትውልድ ነበር። በወቅቱ በመላ አገሪቷ የተዛባ ፍትህ፣ ዝቅተኛ የትምህርትና የጤና አገልግሎት፣ የተስፋፋ ሥራ አጥነት መስፈናቸውን ተገንዝቦ የዜጎችን መብትና ጥቅም ለማስከበርና በእኩልነት ላይ የተመሠረተ አገራዊ አንድነትን ለማጠንከር ማኅበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና የቴክኖሎጂ እድገት ለማምጣት ትልቅ አገራዊ ራዕይ አንግቦ ብሩህ ተስፋን ሰንቆ ተሰባስቧል፣ ተደራጅቷል፣ ለትግልም ተሰልፏል። ይህ ለውጥ ፈላጊ የህብረተሰብ ክፍል ነው እነዚህን ከላይ የጠቀስናቸውንና ሌሎችንም ክቡር ዓላማዎች ከግባቸው ለማድረስ በፖለቲካ ድርጅት መልክ ተደራጅቶ ሕዝባዊ የለውጥ እንቅስቃሴን በሕዝቡ ውስጥ ለማድረግ በቅድሚያ የኢትዮጵያ ሕዝቦች አንድነት ድርጅት ኢህአድ፣ በኋላም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የሚል ስያሜ ያገኘውን በአገሪቱ ታሪክ የመጀመሪያውን ዘመናዊ የፖለቲካ ፓርቲ በሚያዝያ ወር 1964 ዓ.ም የመሰረተው። ኢህአፓ የተመሰረተው በወቅቱ አገሪቱ የነበረችበት ነባራዊ ሁኔታ መሰረታዊ ለውጥን ግድ በማለቱና ይህን ትግል ሲመራ የሚችል ዘመናዊ የፖለቲካ ፓርቲ መመስረት አስፈላጊ ግዴታ በመሆኑ ነበር። የፓርቲው መስራቾች ፓርቲውን የመሰረቱት ፓርቲ ያስፈልገናል በሚል ግልብ ስሜት ተነሳስተው ሳይሆን በኢትዮጵያ ለውጥን ጠያቂ ሆነ አብዮታዊ ሁኔታ መኖሩንና ይህንንም የሚመራ ተራማጅ የፖለቲካ ፓርቲ አስፈላጊ መሆኑን አስቀድመው በመረዳታቸውና በማየታቸውም ነበር። በየካቲት 1966 ህዝባዊ አብዮት ይከሰታል የሚል ትንቢት ባይኖርም የፓርቲው መስራቾች እየጨመረ የነበረውን የህዝብ ብሶትና በአጠቃላይ የኢትዮጵያን ተጨባጭ ሁኔታ በተገቢው መንገድ ተገንዝበው መጪው ሁኔታ ምን ጠያቂ ሊሆን እንደሚችል አስቀድመው ማየት የቻሉ ነበሩ። በሌላ በኩል ደግሞ ለኢትዮጵያ አብዮታዊ ሁኔታም ሆነ የተባለውን ፓርቲ ለመመስረት የሚያበቃ ሁኔታ የለም ያሉና በኋላ ደርግን የተቀላቀሉት ክፍሎችም ሁኔታዎችን በተገቢው መመርመር የተሳናቸው ከዛን ጊዜ ጀምሮ ነበር ማለት ይቻላል። ፓርቲው ተመስርቶ እንቅስቃሴ የጀመረበት ወቅት ስዩመ መለኮትነት መለያ ያደረገውና ከአርባ ዓመት በላይ የቆየው የዘውድ አገዛዝ ገበሬውን በጭሰኝነት ከፍተኛ ግብር በመጫንና በጉቦ በዘቀጠ የፍርድ ሥርዓት ተብትቦ የያዘበት ሰራተኛው በውጭ ኩባንያዎች ለአስከፊ ብዝበዛና ዘረኝነት የተጋለጠበት የአገሪቱም ሉዓላዊነት በጥያቄ ውስጥ የገባበትና ሴክተር ሪቪው የተባለው ትውልድ ገዳይ የትምህርት ፖሊሲ በሥራ ላይ እንዲውል የታቀደበት ሕዝብ በኑሮ ውድነት የሚሰቃይበት በርካታ ዜጎች በረሃብ የሚረግፉበት ብሔረተኛ እንቅስቃሴዎች ብቅ ብቅ ያሉበት ወዘተ ሁኔታ ሲሆን፣ በሌላ በኩል ደግሞ የዘውዱን አገዛዝ በመቃወም አርሶ አደሩና ሠራተኛው በተለይም የተማረው ክፍል አልገዛም ብሎ የተነሳበትና መሬት ላራሹ የድሃው ልጅ ይማር ለሠራተኛው የደሞዝ ጭማሪ ህዝባዊ መንግስት ይቋቋም ብሎ ድምጹን ያሰማበትና የአዲስ ሥርዓትና አስተዳደር ፍላጎት ያሮጌውን ሽረት የጠየቀበትና አገራችን የካቲትን ያረገዘችበት ወቅት ነበር። በ1966 ዓ.ም የካቲት ወር በኢትዮጵያ ውስጥ የተጀመረው ሁሉም የህብረተሰብ ክፍል የተሳተፈበት የሥርዓት ለውጥ እንቅስቃሴ በመላው የአገሪቱ ክፍል ሲፈነዳ ኢህአፓ እንደ ፖለቲካ ድርጅት ከተመሰረተ ገና 2 ዓመቱ ነበር። በወቅቱ በመላው የአገሪቱ ክፍል እንደ ሰደድ እሳት የተቀጣጠለው የለውጥ እንቅስቃሴ ኢህአፓን ከሞላ ጎደል በመላ አገሪቱ ከተሞች ቶሎ እንዲደራጅና እንዲጠናከር ረድቶታል። የኢህአፓ ልሳን የሆነችው ዴሞክራሲያን በወቅቱ የኢህአፓ ልሳን መሆኗ ሳይገለጽ እስከ ነሐሴ 1967 ዓ.ም ማለትም እስከ ፓርቲው እወጃ ነሐሴ 26 ድረስ ባለማቋረጥ በተከታታይ እንድትወጣ ተደርጓል። ዴሞክራሲያ አንቂ ብቻ ሳትሆን አደራጅም ለመሆን አገልግላለች። ዛሬም ይህንኑ ሚናዋን ሳታቋርጥ ቀጥላለች። ዴሞ በአገሪቱ ውስጥ የሚታዩትን አብይ ፖለቲካዊ፣ ኢኮኖሚያዊ፣ ማኅበራዊ ወዘተ ጥያቄዎችን እያነሳች የት ደርሰናል፣ ምንስ ይጠበቅብናል በሚሉና የአገራችንን መጻኢ ሁኔታዎች በመዳሰስ የኢትዮጵያ ሕዝብ ከአምባገነኖች ጭቆና ለመላቀቅ የሚያደርገውን ትግል አቅጣጫ በመጠቆም የበኩሏን ታሪካዊ ኃላፊነት ለመወጣት የምትሞክር የድርጅቱ ልሳን ነች። ራሱን ደርግ በሚል የሰየመውን ወታደራዊ አምባገነን አገዛዝ ጸደ ዴሞክራሲያዊ ገጽታዎች በማሳየት አምባገነናዊና ፋሽስታዊ ባህሪያት እንዳሉት በመግለጽ ህዝቡ ያነሳቸውን የመሬት ላራሹ የዴሞክራሲና የህዝባዊ መንግስት ጥያቄዎችን በማብራራትና የትግል አቅጣጫን ሳታቋርጥ በመጠቆም ከፍተኛ ሚናን ተጫውታለች። ይህንኑ ታሪካዊ ሚና ዛሬም በቀጣይነት እየወጣች ትገኛለች። የኢህአፓ መለያ ከሆኑ ጎላ ብለው የሚታወቁ እሴቶቹ መካከል በህዝብ ተወዳጅነቱ፣ ድርጅታዊ ነጻነቱ፣ መጪ ሁኔታዎችን አስቀድሞ በማየቱ፣ በህዝብና በአገሩ ሉዓላዊነት የማይደራደር ወይም አይበገሪነቱን ወዘተ ማንሳት ይቻላል። በኢትዮጵያ አብዮት ሊከሰት እንደሚችል ቀደም ብሎ ማየቱ፣ የካቲት አብዮት በጊዜያዊ ህዝባዊ መንግስት ካልተተካ የተደራጀው ኃይል የወታደሩ ክፍል የህዝቡን ስልጣን ሊነጥቅ እንደሚችል በአጽንኦት ማሳሰቡ፣ ራሱን ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስልጣን የያዘው ወታደራዊ አገዛዝ ያራመደው የኢትዮጵያ ተቀደም ያለምንም ደም የሚለው መፈክር ህዝቡን ማዘናጋያ ከመሆን እንደማያልፍ ስልጣኑን በፈቃዱ እንደማይለቅና እንዲያውም አገሪቱ በፍጹማዊ የፈላጭ ቆራጭ ፋሽስታዊ አገዛዝ መዳፍ ስር ልትወድቅ እንደምትችል አስቀድሞ ማስጠንቀቁ ወታደራዊ አገዛዝ ባለቀለትም ጊዜ ህወሓት በሚል ስም የሚንቀሳቀሰው የወያኔ ቡድን ስልቱን ቀይሮ ኢትዮጵያዊ ነኝ በሚል ወደ ስልጣን ከመጣ አገሪቱን በዘር ከፋፍሎ ልትወጣ ወደማትችል ቀውስ ሊከታት የሚችል ጸረ ኢትዮጵያ ጠባብ ብሔረተኛ ቡድን መሆኑን አሳውቆ አገር ወዳድ ኃይሎች ሁሉ ይህን ለመከላከል በአንድነት መቆም እንዳለባቸው ማስጠንቀቁ የሚጠቀሱ ናቸው። ለኢትዮጵያ ህላዊ ለሀቀኛ ዲሞክራሲያዊ ስርዓት ያለውን በጎ ፍላጎትና ለዚህና ለሀገርም ሲባል ሊከፈል የሚገባ መስዋዕትነት ካለ በጊዜውና በቦታው በተግባር ለመክፈል ያለውን ዝግጁነትም ገላጭም ሆኖ እናገኛለን። እነሆ በአሁኑም ጊዜ ኢትዮጵያዊነትን እንደ ታክቲክ አስተጋብቶ ህዝብን በማዘናጋት የወያኔን ዘረኛ ስርዓት ለማዳን ወደ ስልጣን የመጣው አዲሱ ሹም አጼ ምኒልክ ቤተ መንግስት ከመሰየሙ አስቀድሞ ግለሰቡ የነበረውን ወያኔዊ ስርዓት እድሜ ለማራዘም በባዳን እንደ ታጨልን ማጋለጡና ህዝብ ሳይዘናጋ ትግሉን ቀጥሎ የሽግግር መንግስት እንዲቋቋም አበክሮ መምከሩ የፓርቲውን አስቀድሞ የማየት ባህሪ አመላካች መሆኑን መጥቀሱ አስፈላጊ ይመስለናል። እንደዚህ አይነተኛ የድርጅቱ ባህሪያት በኢሃፓ ዙሪያ ለተሰባሰቡና በአጠቃላይ ለወገንና ለሀገር ኩራት ቢሆኑም በዚያው ልክ ደግሞ የሀገር ውስጥ እባላባይ ክፍሎችና በተለይ አድርባይ ምሁራን አምባገነን አገዛዞች በአንድ በኩል እነዚህ ጸረ ህዝብ ክፍሎች በመጠቀም ጥቅማቸውን የሚያጋብሱ በአዳን ኃይላት በሌላ በኩል አስኪ ነው የሚሉትን ድርጅት ላለፉት 47 ዓመታት ለማፍረስ ያልሸረቡት ሴራ ያለጠመዱት ወጥመድ አልነበረም። ኢትዮጵያን ለማፍረስና የህዝቡን አንድነት ለማዳከም በተለይም አዲሱ ወጣት ትውልድ የሀፓን እውነተኛ ታሪክ እንዳይረዳ ለማድረግ በበሬ ወለደና በጥቁር ወተት ትንግርት ጨምሮ የሀፓ በኢትዮጵያ ህዝብ ዘንድ ያለውን ተቀባይነት ለማሳጣት ያላሰማሩት ጥላቻ ሰባኪ የሐሰት ክስ ደርዳሪ የብዕር ተቀጣሪ ያንጃ ጫፋሪ ሞርነኝ ባይ መሰሪ የለም ማለት ይቻላል። እነዚህ ያገርና የህዝብ ጠላቶች ያልተረዱት ነገር ቢኖር ይሃፓ ማለት እስራትና ሞት ስደትና ግርፋት ጊዜና ፈተና የማይነቀንቀው ያላማ ጽናትን ስጋ ወደሙ ያደረገ የህዝብ ወገን መሆኑን ነው። ያባ ሀገር ወዳድነትና ህዝብ አክባሪነት ለሚጠይቁና ለሚያጥላሉ ክፍሎች ያለን መልስ ዛሬም እንደ ትናንትናው የማያሻማ ግልጽ የሆነ ነው። ያገር ሉዓላዊነት ሲደፈር ፈተስ ይዛባ አምባገነኖች በህዝብ ጫንቃ ላይ ሲፈራረቁ የት ነበራችሁ? ሚናችሁስ ከነማን ጋር ነበር ነው መልሳችን። ያባ ቆራጥና ጀግና ታጋዮችን በማሰባሰብ ለህዝብም ሆነ ለሀገር ክብርና ጥቅም የቆመና የታገለ ድርጅት በመሆኑ የህዝብ ወገኖች የሆኑ ይሳሱለታል፣ ይንከባከቡታል። በአንጻሩም ጸረ ህዝብና ጸረ ኢትዮጵያ የሆኑ ክፍሎች ሁሉ ሊያዳክሙትና ሊያጠፉት ተከታታይ ጥረቶችን ሲያደርጉ ቆይተዋል። እነዚህ የውስጥና የውጭ የህዝብ ጠላቶች ያባን ጨርሶ ለማጥፋት ባይቻላቸውም ለማዳከም እስከዛሬ ባላባራው ዘመቻቸው ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ አለ ለማለት አይቻልም። በያባ ላይ እስከዛሬ ዘመቱትን ክፍሎች ማንነት በጥልቀት ስንመረምር ሁሉም ለአቋማቸው በቂ ምክንያቶች እንዳሏቸው እንገነዘባለን። ባዳን ኃይሎች በተለይም ምዕራባውያንና አረቦቹ ያባ የኢትዮጵያ ነጻነትና ሉዓላዊነት ይከበር በማለቱና በጥቅም የማይገዛ በመሆኑ የኢትዮጵያን ድንበር የደፈሩትን ሱዳን፣ ሶማሊያ ወዘተ በጽናት በመቃወሙ በጠላትነት ፈርጀው በየፊናቸው አጥቅተውታል። ያባ ኢትዮጵያ አገራዊ ሉዓላዊነት ይከበር በማለቱ በእኩልነት ላይ ለተመሰረተ የአገር አንድነት አቋም በመያዙና ጠባብ ብሔረተኞች አገር ለመገነጣጠል በህዝብ መካከል ጥላቻን ለመፍጠር የኢትዮጵያን ታሪክ በርዘው ህልውናዋን ለመሰረት ሲሞክሩ አይሆንም በማለቱ ከወያኔ እስከ ሻቢያ ከኦነግ እስከ ምዕራብ ሶማሌ ነጻ አውጪ ግንባር በጠላትነት መድበው አብረው ወግተውታል፣ ታግለውታል፣ ሊያጠፉትም ጥረዋል። የተለያዩ ዓላማ ያላቸው የድርጅቱ ጠላቶች ያፓን ከውስጥ ለመከፋፈልና ለማዳከም ከውስጡ የበቀሉ እንክርዳዶችን እንደ መሳሪያ በመጠቀም ድርጅቱን ለማፍረስ ጥረት አድርገዋል። ዓላማችንን ቀይረን ቃል ኪዳናችንን አፍርሰን ለምባገነኖች ለጉልበተኞች እንደደር በማለት በድርጅቱ ውስጥ አቋም ይዘው የተንቀሳቀሱትን ከሃዲያን ጃዎች አሻፈረኝ ስላላቸው ለጠላት ወዶ ገባ ሆነው ድርጅቱን አውግዘውታል። ከጠላትም ወግነው ዘምተውበታል። ይሄባ ትናንትም ሆነ ዛሬ የኢትዮጵያን ክብርና ሉዓላዊነት የህዝብን መብትና ጥቅም የሚደፍሩ የቅርብም ሆነ የሩቅ ጠላቶችን አመሮ ታግሏል። ትናንትና በህዝብ ላይ ተፈናጠው ሲፈዋልሉ የነበሩትን የስልጣን ጠመኞች ደሙን አፍስሶ እንደታገላቸው ሁሉ የዛሬዎቹንም ቀጥረኞችና ድርባዎች አመሮ ይታገላል። የሃባን ህልውና ግድ የሚያደርገው የሀገርና የህዝብ ብሶት ነው። የሃባ ዓላማና መሰረቱ የህዝብ መብትና ጥቅም ብቻ ነው። ኢትዮጵያ ከነህዝቧ ሳትከበርና ሳትታፈር የሃባ ትግሉን መቼም ቢሆን መች አያቋርጥም። የሃባን ስም ቀምቶ ለዘረኞች ለወያኔ በባለሟልነት በማደር የሃባን ለማርከስ የሚደረጉ ጥረቶች ከንቱ ሆነው ይቀራሉ። የሃባ ላይ ጠፋ አምባገነን ዘረኞች ወያኔዎችን በከንቱ አትልፉ ስንል አድርባይ ከፋፋዮችንም አትልከስከሱ ያቀኛ ታጋዮችን ገር ባጠቃላይ አገርን በከንቱ አታርክሱ የምንለው ለዚህ ነው። የኢትዮጵያን አዲስ አመት መባቻ ወርሃ መስከረምን ስናከብር ሁሌም የምንዘክረው ያባ ለኢትዮጵያ ህዝብ ሰንቆ የተነሳውን ብሩህ ተስፋና ለኢትዮጵያ ህዝብ በስራት የሆነውን የድርጅቱን ራዕይ በአደባባይ ያበሰረበት በመሆኑ ጭምር ነው። ያባ ሲመሰረት ቋንቋ ሃይማኖትና ጾታን ሳይለዩ በኢትዮጵያዊነት የተሰባሰቡት የያባ አባላትና ደጋፊዎች ጭቆና በዝበዛና የግፍ አገዛዝን ከሚወዷት አገራቸው አስወግደው ፍትህ ርትዕ የሰፈነባት ሁሉም ዜጋ በእኩልነት የሚኖርባት ኢትዮጵያን እውን ለማድረግ ነበር የዛሬ 45 ዓመት በወርሃ መስከረም መጥቢያ ነሐሴ 26 ቀን 1967 ዓ.ም ተመረተ ራሱን ለኢትዮጵያ ህዝብ ያስተዋወቀው ይፋ የወጣው። እነሆ ከተመሰረተ 47 ዓመት ይፋ ከወጣ ደግሞ 45 ዓመት የሞላው የእድሜ ባለጸጋና የትግል ተመክሮን ያካበተው ኢሃፓ ከተመሰረተበት ጊዜ አንስቶ የኢትዮጵያን ህዝብ ጥቅምና አገራዊ ህላዊ የተፈታተኑ አገዛዞችን ላፍታም ሳያመነታ እየታገለ ዛሬም ለኢትዮጵያ ህዝብ የገባውን የትግል ቃል ኪዳኑን ሳያጥፍ መከፈል የሚገባውን መስዋዕትነት እየከፈለ በጽናት ትግሉን የቀጠለ ኢትዮጵያዊ ድርጅት ነው። አሮጌው ዓመት አልፎ አዲሱ ሲተካ ዛሬም የኢትዮጵያ ህዝብ በደሙ በዋጀው መስዋዕትነት የሚገባውን ክብርና ጸጋ ለመጎናጸፍ ብቻ ሳይሆን የነበረው ምኞትና ተስፋ ያደረገው የዘመናት ትግል ጩኸቱን በቀሙ በኢትዮጵያና ኢትዮጵያዊነት ስም በሚምሉና በሚነግዱ ዘረኛ ሸቃጮችና የባዕድ ቅጥረኞች ብሔራዊ ክብሩ ተደፍሮ የስልጣን ባለቤትነቱን ተነጥቆ ራሱን በራሱ ለማስተዳደር የነበረው የፍትህ ጥማቱ ተጨናቅፎ ሀገሪቱ የዋይታና የሰቆቃ የልቅሶና የጽንፈኞች መበረቂያ በሆነችበት ሁኔታ ውስጥ መገኘታችን ነው። በወርሃ መስከረም በአዲሱ ዓመት ዛሬም እንደ አዲስ ላፍታ ቆም ብለን ራሳችንን መጠየቅ ያለብን ቁም ነገር እንዳለ እንረዳለን። ለመሆኑ ይዘረኛ ከፋፋይና ጸረ አንድነት ኃይል ወያኔ እንዴት ኢትዮጵያን ለማዳከምና ለማፍረስ አደጋ ሆኖ ሊከሰት ቻለ የሚለውን መሰረታዊ ጥያቄ ነው። ወያኔ ለስልጣን የበቃው በአንድ በኩል ፋሽስቱ መንግስቱ ባደረሰው እልቂትና ወታደራዊ ጡንቻውን በተገንጣዮች ላይ ሳይሆን እስከ እድሜ ማብቂያው ዴሞክራሲያዊ መንግስት በጠየቁ ክፍሎች ላይ በማሳረፉ ጦሩን በካድሬዎቹ ቁጥጥር ስር ማድረጉና አሉ የተባሉ ጀነራሎችን መግደሉ መሆኑን ይጠቅሷል። በዚህም የወታደሩ ሞራል በመዳከሙና ከአንድነት ኃይላት ጋር ህብረት መፍጠር እንደነበረበት ለመረዳት ቀንነቱን ማጣቱ ወዘተ የመሳሰሉትን ከብዙ በጥቂቱ ማንሳት ይቻላል። በሌላ በኩል ደግሞ አገር ወዳዱ ዜጋ ለደርግ በነበረው ጥላቻ ተዘናግቶ በውጅም ብር ተጠምዶ ለወያኔ ሰለባ በመዳረጉ መሆኑ የሚካድ አይደለም። ዛሬም ለውጥ የለም ስንል ያለፈው እንዳይደገም ማለታችን ነው። የኢትዮጵያ ህዝብ ተቀመጥ በወንበሬ ተናገር በከንፈሬ ብሎ የሰየመው የራሱ የሆነ ህዝባዊ መንግስት አልመሰረተም፣ የስልጣኑ ባለቤት አልሆነም ማለታችን ነው። ዛሬም ጸጥታው ጦሩና ቢሮክራሲው ወዘተ ሙሉ በሙሉ ባገዛዙ ቁጥጥር ስር ናቸው። ዛሬም አገራችን በሺዎች የሚቆጠሩ የፖለቲካና የህሊና እስረኞች ማጎሪያነቷ እንደቀጠለ ነው። ዛሬም ቆልፍ ቆልፍ የሆኑ የመንግስት ተቋማት ከወያኔ ቁጥጥር ወደ ኦህዴድ ኦዴፓ ተዛውረዋል። ዛሬም በነጻ ፕሬስ ስም ጽንፈኞች ተረኞቹ ተደራጅተው ሐሰትና ውዥንብር ቂም በቀልና ጥላቻን በህዝብ መካከል ይነዛሉ። ሐቀኛ ዘጋቢዎችና የህዝብ ወገን ጋዜጠኞች ይዋከባሉ። ዛሬም ጭፍን የተረኝነት አድሎ መረኑን ለቋል። በነጻ ገበያ ኢኮኖሚ ስም የአገሪቱን ዋና ዋና ብሔራዊ የልማት ድርጅቶችን ሙሉ በሙሉ ወይም በከፊል ለመሸጥ አዲሱ ሹም የጌቶቹን የዓለም የገንዘብ ድርጅት የዓለም ባንክን ጥቅምና ፍላጎት ለማስጠበቅ የሚወስደው የተሳሳተ የኢኮኖሚ ውሳኔ የኢትዮጵያን ሉዓላዊነትና አገራዊ ጥቅም አደጋ ላይ ሊጥል የሚችል ነው። ህዝባዊ ተቋማት በሌሉበትና በህዝብ ተመርጦ ህዝባዊ ቁጥጥር የሚደረግበት መንግስት ባልተመሰረተበት አገዛዙ ከግር ጥፍሩ እስከ ራስ ጸጉሩ በጎጥ በተተበተበበትና በሙስና በተዘፈቀበት ሁኔታ የኢትዮጵያ ህዝብ አንጡራ ሀብት የሆኑት እንደ አየር መንገድ፣ የኢትዮጵያ ቴሌኮሙኒኬሽንና የኢትዮጵያ ምድር ባቡር ወዘተ የመሳሰሉትን ለሽያጭ ማቅረብ አገርን ከማፍረስና በርካታ ዜጎችን ከስራ ገበታቸው አላቆ በስራ አጥነት ከመዳረግ ባለፈ ለኢትዮጵያ ህዝብ ሞት፣ ለባዕዳኑ ደግሞ ሰርግና ምላሽ ነው። የነሱ የአምባገነኖች ጥቅምና ፍላጎት ህዝብ ከሚለው ከሚፈልገው ጋር ጨርሶ አልገጥም እያለ በገሃድ እየተቃረነ አገር እየፈረሰች ባለችበት ሁኔታ ከፊት ለፊታችን የተጋረጠውን ድቅድቅ ጨለማ ብርሃን ነው ለማለት የተለመደውን የአፓርታይድ አገዛዝ ስልጣናቸውን ለማስቀጠል ደፋ ቀና ሲሉ ይታያል። ለዚህ እኩይ ድርጊታቸው የምዕራቡም ሆነ የአረቦች ድጋፍ አልተለያቸውም። የዛሬዎቹ ገዢዎች ሹሞች የህዝብን መፈክር ቀምተው አፍጦና ግጦ የቀጠለውን ኢዲሞክራሲያዊ አገዛዛቸውን የቃል ቅብአ ቅዱስ እየቀቡ በኢትዮጵያና በኢትዮጵያዊነት ስም እየማሉና እየተገዘቱ እያወናበዱ እንዳሉ ለማየት አያዳግትም። እቅጩንም ለማወቅ ሩቅ ሳንሄድ የትላንቱን የራሳችንን የአምባገነኖቹ ታሪክ በበቂ የሚያስተምረን ስለሆነ ከሚነገረውና እየተፈጸመ ካለው በስተጀርባ መጋረጃውን ገልጠን የሹሙን ተግባርና ትክክለኛ ዓላማውን መመርመርና ማወቅ ይጠበቃል ብሎ ኢህአፓ በጽኑ ያምናል። ከውጭና ከውስጥ የተሰባሰቡት ጽንፈኞች ዓለም የመሰከረውን ታሪክ የመዘገበውን ሀቅ ደልዘውና አርክሰው ኢትዮጵያና ኢትዮጵያዊነት የፈጠራ ወሬ ነው በሚል ሊፍቁና የራሳቸውን የፈጠራ ታሪክ እንደ አኖሌው ሊያቆሙ አዲስ መልክዓ ምድር በመሳል ከአረቦቹና ከምዕራባውያኑ በተቸራቸው ዲናርና ዶላር ኢትዮጵያን እንደ ቅርጫ ሥጋ ቆራርጠው ሊከፋፍሏት አሰፍስፈዋል። ለብሔረሰቦች ጥያቄ መፍትሄው ልዩነትን ማራገብ፣ ድንበር ማካለልና አገር መሸንሸን ሳይሆን እኩልነትን አረጋግጦ በዚሁ መሠረት አንድነትን ማዳበር ሆኖ ሳለ ወያኔና ወያኔ የቀፈቀፋቸው ጽንፈኞች መገንጠልን በማንገስ ክፍፍልን በማስቀደም አገርን ለማፍረስ እያደቡ ይገኛሉ። ኢትዮጵያን ለማካድ የጋራ ታሪክን ጉድጓድ ምሶ አፈር ማልበስ የገጠኞች ዋና ተልእኮ ነው። ትላንት እነ ኢሳያስ አፈወርቅ ኤርትራ የምትባል አገር ጥንትም ነበረች፣ የኢትዮጵያ ቀኝ ግዛት ሆነች፣ ለኢትዮጵያ ባዕድ ነች ወዘተ እያሉ የቀባጠሩት አለ ምክንያት አልነበረም። ከጽንፈኞቹ መንደር እየሰማነውና እያየነው ያለነው የጸረ ምኒልክ ዘመቻም የራሱ የሆነ ዓላማ አለው። ይህም እርኩስ ዓላማ የጋራ ታሪክንና ኢትዮጵያን ለመካድና ለማፍረስ የሚደረግ ዘመቻ አካል ነው። በኢትዮጵያዊነታቸው አምነው ለኢትዮጵያ የተሰዉትንና መከራ የተቀበሉትን የኦሮሞ ተወላጅ አርበኞች እንዳልነበሩ ተደርገው የሚቆጠሩት ወይም የሚወነጀሉት ለዚሁ አሳፋሪና አጸያፊ አገር የማፍረስ ዓላማ ነው። የኢትዮጵያ ህልውና ታሪክ የዘመቻ የጦርነት ታሪክ ሆኖ የቆየው ብዙ ቋንቋዎች የሚነገሩባት የበለጸገ የጥንታዊ ባህልና ሃይማኖቶች ባለጸጋ የሆነች አገር አንድነት ለማዳከም የራሳቸውን ለመጫን በከጀሉ የውስጥና የውጭ ኃይላት ጋር መዋደቅ ግዴታ ሆኖ ስለኖረ ጭምር ነው። አጼ ምኒልክ መላው ኢትዮጵያን በማስተባበር ታላቁን የአድዋ ድል በማስመዝገባቸው በጸረ ኢምፔሪያሊስትና በጸረ ቅኝ ግዛት ትግል ለኢትዮጵያውያን ብቻ ሳይሆን ለሁሉም የነጻነት ተዋጊና በተለይም ለመላው ጥቁር ሕዝብ አንድ ታላቅ ገድል አስመዝግበዋል። ለዘመናዊነትም ታላላቅ መሰረቶችን ጥለዋል። ይህን የጀግንነት ታሪክ እኛ ኢትዮጵያውያን ካላወደስነው ካላዘከርነው ማን ሊያወድሰውና ሊዘክረው ይችላል? አጤ ምኒልክ በዘመናቸው ኢትዮጵያ ወደ 20ኛው ምዕት ዓመት የስልጣን ዘመን እንድትሸጋገር በፖለቲካው፣ በኢኮኖሚው፣ በማህበራዊውና በወታደራዊ ወዘተ ፈረንጆች ያደረጉትን የአገር ግንባታ ጥረት ሁሉ የዘመናችን ቀጥረኞችና ጽንፈኞች አርክሰውና ደምሰው አጼ ምኒልክን በወራሪነትና በቅኝ ገዥነት ሳይቀር መፈረጃቸው አገርን ለማፍረስ ታሪክን መሰረዝ በሚለው የባንዳ መርሃ ግብር ተከትለው ነው። ቅን ልቦናና አስተዋይ አእምሮ ያለው ዜጋ የኢትዮጵያን አመሰራረት ታሪክ ጉዳይ ከስሜትና ከጥላቻ ባሻገር ከዓለም ታሪክና የህብረተሰብ እድገት ሂደት እንዲሁም ከአገሮች አመሰራረት አንጻር ማየት አይሳነውም። አድጋዋል ሰልጥነዋል የሚባሉ የአውሮፓ አገሮችም ሆነ ሌሎች በዓለም ላይ ያሉ አገሮች ያለፉበትን ታሪክ መመርመርና መንገዱስ ምን ነበር ብሎ መጠየቅና የኛስ የተለየነውን ብሎ ማገናዘብ ተገቢና አስፈላጊም ነው። አዎ ጥፋት ተሰርቷል ቢባልስ ያሁኑ ትውልድ ለያኔው ጥፋት ተጠያቂና አዳ መክፈል አለበት? ስላለፈው በማላዘን ስልጣኔን ማግኘት እንደሚቻል አድርጎ በዛሬ መነጽር ያለፉ ድርጊቶችን እየቆፈሩ ታሪክን ማጨለም የምንመኘውን ሰላም ብልጽግናና አንድነት ለማግኘት የሚያስችለን መንገድ ሊሆን አይችልም። የሀገራችን ታሪክ መጻፍ ያለበት ቢሆንም ያልነበረን ድርጊት መደርደርና እውነተኛ ታሪኩን ሆን ብሎ ማፋለስ ዋጋ የሌለው ከመሆኑም በላይ ጎጂ ነው። ይልቅስ የሚያዋጣው ከትናንቱ ስህተት ተምሮ ለዛሬዎቹ ችግሮች መፍትሄ አሁን በደረስንበት መነጽር አሻግሮ በማየት ሚዛናዊ ግንዛቤን ማዳበር ነው። እንደተለመደው በአሁኑ ወቅት በስልጣን ላይ ያለው አገዛዝ በህዝብ የተመረጥኩ ነኝ ብሎ ራሱን በራሱ ለመቀባትና ለማንገስ ራሱ መርጦ ራሱ ሸልሞ በሾመው የብሔራዊ ምርጫ ቦርድ አማካኝነት የተለመደውን የምርጫ ቧልት ይዞ ብቅ ብሏል። ይህ የኢትዮጵያን ህዝብ ሬትሬት ያሰኘ የተለመደ ወያኔያዊ የማጭበርበሪያ ተውኔት ለኢትዮጵያ ህዝብ በአዲስ ዓመት አዲስ ምዕራፍ የሚከፍት ሳይሆን ቀጣይ የስቃይና የመከራ አገዛዝን የሚያራዝም ህዝቡን ለበለጠ ስቃይና መከራ የሚዳርግ አገራችንንም ለበለጠ አደጋ የሚጋብዝ ነው። እንደተለመደው የወያኔ ድራማ ወያኔ ከራሱ ጎጠኛ ከጎጠኛ ተወዳድሮ ባሸናፊነት ወጥቶ ያው ለ28 ዓመት እጅጅ ያለውን ጎጠኛ አገዛዝ በምርጫ ስም አቀናጅቶና በታማኝ ተቃዋሚዎቹ አሳጅቦ በፈጣሪዎቹ በባዕዳኑ ቡራኬውን ተቀብሎ አገዛዙን ለማስቀጠል ነው። ስለሆነም በቃኝ እምቢኝ ማለትን የረሳ ህዝብ ሁሌም በጨቋኞች ይቀየዳልና በወያኔ ምርጫ ተገኝተን ለወያኔ የምርጫ ድራማ ተዋናይ አንሆንም ማለትና በምርጫው አለመሳተፍ የሚካሄደው ምርጫ የዘረኞችና የአምባገነኖች ሸፍጥ መሆኑን ማሳየት አገሩን ከሚወድና ባርነትን ከሚጸየፍ ዜጋ የሚጠበቅ ተግባር ነው። ከመለስና ከኃይለ ማርያም፣ ከአብዮት አህመድና ከደብረ ጽዮን፣ ከደመቀና ከመገርሳ መሃል ምረጡ መባል ምርጫ ለመሆኑን በገቢር ማሳየትና ቀልዱን አቁሙ ማለት ይገባል። አገርን ለማፍረስ ከተነሱ ጎጠኞች ጋር መተባበር አገርን የሚያፈርስ ሰነድ ላይ ፊርማን የማስቀመጥ ያህል ከባድ መሆኑንም ከልብ ያጤነዋል። ወያኔ የተመረጠ አልተመረጠ የራሱ ጉዳይ ቢሆንም ከራሱ ጋር ተወዳድሮ መመረጡ አይቀሬ ነውና የእሱም ቧልት ለራሱ ለወያኔ ትተንለት ልንታገለው ይገባል። አስቀድመን እንደተናገርነው ዛሬም እንደ ትናንትናው በስልጣን ላይ ያለው ያው ራሱ ዘረኛው ወያኔ ነው። ስልቻ ቀልቀሎ ቀልቀሎ ስልቻ። የወያኔ ባለስልጣኖች ከአዲስ አበባ ወደ ትውልድ መንደራቸው ወደ መቀሌ፣ አድዋና ሽሬ ቦታ ቀየሩ እንጂ ራሳቸውም ሆነ በጉዳይ አስፈጻሚዎቻቸው አማካኝነት ወያኔያዊ አጀንዳቸውን ማለትም ኢትዮጵያን የማስተራመስ የማዳከምና የመበተን ዘረኛ ተልእኳቸውን ከመቼውም ጊዜ በለጠ እያፋጠኑ እያጧጧፉ ለመሆኑ ምስክር መቁጠር አይጠበቅብንም። ያባ ራሱን ለኢትዮጵያ ሕዝብ ይፋ የወጣበትን 47ኛ ዓመት ነሐሴ 26 2011 ሲዘክር በአዲስ ዓመት ብሩህ ተስፋን ሰንቆ ለኢትዮጵያ ሕዝብና ለሚወዳት እናት አገሩ ሲመሰረት የገባውን ቃል ኪዳን አድሶ ዛሬም እንደ ትላንትናው ዘረኛውን አምባገነን አገዛዝ ለማስወገድ የሚያደርገውን ሕዝባዊ ትግል በጽናት ለመቀጠል ቃል ይገባል። የኢትዮጵያም ስርየት ከባዕድ እንደማይገኝ አምነን ለሀገራችን እንታገል ስንልም ለግል ጥቅምና ዝና የሚደረገውን ለተገፋውና ለተበደለው ሕዝብ ፋይዳ የማይሰጠውን መወራጨት ሳይሆን በተግባር የሚደረገውን ትግል እንታገል ማለታችን ነው። ድርጅት ለትግል አብይ መሳሪያ ነው። አንድ ላይ ከቆምን ጠንካሮች ነን። ከተበታተን ግን እኛም ተዳክመን አገራችንንም ለበታኞች መንጋ አጋልጠን አገር አልባ እንዳንሆን እንጠንቀቅ። በአገራችን ታሪክ እንደምናየው ስልጣን የሚጨበጡት ኃይላት የትናንቶቹም ሆኑ የዛሬዎቹ ሕዝብን ተክተው እኛናውቅልሃለን ብለው ምለውና ተገዝተው በሕዝብ ስም መግዛት የመረጡ በመሆናቸው መሰረታዊ የሆኑ የአዲስ ስርዓት አዋላጅና የዴሞክራሲያዊ ስርዓት ግንባታ መሰረት የሚጥሉ ተቋማትን ሕዝብ መክሮ ያጸደቀው ሕገ መንግሥት፣ ነጻና ገለልተኛ የምርጫ ቦርድ፣ ነጻ የፍትሕ ስርዓት፣ ነጻ የመከላከያና የፖሊስ ኃይል፣ ነጻ ምርጫን፣ በነጻነት መደራጀትን፣ የተለየ ሐሳብ በነጻ መግለጽንና መሰል መሰረታዊ መብቶችን አምባገነኖች እንደ ጦር ይፈሯቸዋል። ወደ ሕዝባዊና ዴሞክራሲያዊ ስርዓት መሸጋገር የሚቻለው ሁሉን ባሳተፈ የሽግግር ሂደት በመሆኑ ይህንንም ሆነ የአገራችንን ዘላቂ ሰላምና እድገት እውን ለማድረግ አምባገነኖችን ተደራጅተን እንታገላቸው። ኢትዮጵያ በሐቀኛ ልጆቿ እኩልነትና አንድነቷ ተጠብቆ እንድትቆም እንድትቀጥል ከተፈለገ ነገ የነጻነትና የመብት ጎህ ቀዶ እንዲንሰራፋ ከተመኘን የትናንትና ማጥ ውስጥ ገብተን መንቦጫረቅ አይኖርብንም። የዛሬውን አስከፊ ወያኔን መስለን በወያኔ ዘረኝነት ላይ የእኛንም ዘረኝነት ወልደን ጠበን ዘቅጠን ለመታገል መቃጣት አይገባንም። በሕዝባችን መከራ ስቃይና መስዋዕትነት ስንቶቹ የኢትዮጵያ ጀግና ልጆች ደማቸውን አፍሰው ባስገኙት ተመክሮ ተገብተን ተቃኝተንና ትምህርት ቃስመን ካለፈው ጸጋ የሆነውን ይዘን ክፉውን አግለን በአዲስ ዓመት በአዲስ ተስፋ በአዲስ መሠረት በተሻለ መንገድ ነገን እውን ለማድረግ መጣር ይኖርብናል። አሮጌው ዓመት ሄዶ አዲሱ ሲተካ መስከረምም ሲጠባ ትግላችን ወያኔን በኦህዴድ ኦዴፓ እና ኦነግ ለመተካት ከሆነ በደም መቀለድ ይሆናል። ትግላችን በተሻለ ግንዛቤ በጽኑ መሰረት ላይ ይቆም። ዴሞክራሲያዊት ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖር። በተባበረ ሕዝባዊ ትግል የኢትዮጵያ ትንሣኤ እውን ይሆናል።
ቀድሞ ለፋሽን ኮርስ ዛሬም ለቆጠኞ ንበረክረክን የነጻነት ዋጋ ድንበሩ እስከዚያን በዘርን አስመርቅ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ለመድብ ለፓርቲ ቀድሞ የታገለ መካይ ተፋላሚ ቀድሞ የታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ